the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 1 2008 ዓ ም ፕሮግራሙን ጀመረ። ተመጣጣኝ የምርጫ ስርዓት መዘርጋት ብቻውን ዲሞክራሲን አያጠናክርም ይላሉ የአዲስ አበባ ዩኒቨርሲቲው ምሁር።
የፖለቲካ ምህዳሩ ምን ያህል ነው? የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር ዲሞክራሲ የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል።
ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ናቸው። በምሽቱ ዝግጅታችን በስፋት ይመለሳሉ። የሙዚቃ ቃናም አለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ካጋጠማት ባለፉት 50 ዓመታት ውስጥ ከደረሱባት ድርቆች ሁሉ በከፋው የዘንድሮው ድርቅ ቢያንስ 6 ሚሊዮን ሕፃናት እጅግ ለበረታ የምግብ እጥረት መጋለጣቸውን ሕፃናት አድን ወይም ሴቭ ዘ ችልድረን የሚባለው ዓለም አቀፍ የረድኤት ድርጅት አስታወቀ። ኢትዮጵያ ውስጥ ጉብኝት እያደረጉ ያሉት የሴቭ ዘ ችልድረን አዲሷ ዋና ሥራ አስፈጻሚ ኤል ቶርኒንግ ሽሚት ቤተሰቦች ምግብና ውሃ ፍለጋ እየተነቀሉ ወደ ራቁ አካባቢዎች መሄድ መጀመራቸውን ተናግረዋል።
What I saw yesterday was hungry and thirsty children who are very much at risk of being malnourished.
ግማሽ ሚሊየን ሕፃናት ለብርቱ ረሃብ የሚጋለጡት በያዝነው የአውሮፓ 2016 ዓመተ ምህረት ውስጥ መሆኑንና አሁንም ያለውን ሁኔታ ከትናንት በስቲያ ተዘዋውረው መመልከታቸውን ቶርኒንግ ሽሚት ከዘጋቢያችን ኪም ሌዊስ ጋር ባደረጉት ቃለ ምልልስ አመልክተዋል። የሴቭ ዘ ችልድረን ኃላፊ ለዓለም ማህበረሰብም ጥሪ አሰምተዋል።
And what we're urging now the international community is to come forward. Because what we have here in Ethiopia right now is a government that's trying its best. Ethiopia has changed very much over the last
ህፃናት ከዚህም ለከፋ ረሃብና ጉዳት እንዲሁም ለውሃ ወለድ በሽታዎች ከመጋለጣቸው በፊት ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ሚስ ኤል ቶርኒንግ ሽሚት አሳስበው የኢትዮጵያ መንግስት የድርቁን መዘዞች ለመጋፈጥ የተቻለውን ሁሉ እያደረገ ቢሆንም ብቻውን ሊወጣው የሚችል አለመሆኑን አስታውቀዋል። የዚህ ዘገባ ዝርዝር ሰሞኑን በሌሎች ዝግጅቶች ይቀርባል። ጅቡቲ ትናንት ባካሄደችው ምርጫ የአሁኑ የፕሬዚደንት ኢስማኤል ኦማር ጊሌ 87 ከመቶ በሆነ ድምፅ አሸንፈዋል ሲሉ የሀገሪቱ የአገር ግዛት ሚኒስትር አስታውቀዋል። ድምፅ ቆጠራው መጠናቀቁንና ጊሌ በመጀመሪያው የምርጫ ዙር ማሸነፋቸውን ሚኒስትሩ ሐሰን ኦማር መሐመድ ለቪኦኤ በሰጡት ቃል ገልጸዋል። በ1992 ዓ ም በኢትዮጵያ አቆጣጠር ስልጣን የጨበጡት ፕሬዚደንት ኢስማኤል ኦማር ጊሌ ለአራተኛ ተከታታይ የስልጣን ዘመን ማሸነፋቸው በተነገረበት በዚህ ምርጫ ለሌላ አምስት ዓመታት ቤተ መንግሥት ውስጥ እንደሚቀጥሉ ተገልጿል። የመን ውስጥ እየተንቀሳቀሱ ያሉት የአልቃይዳ ታጣቂዎች 15 የመንግስት ወታደሮችን ዛሬ ማለዳ ገደሉ። ታጣቂዎቹ ወታደሮቹ ይጓዙበት የነበረውን የሲቪል ተሽከርካሪዎች ቅልፈት አህዋር ከተማ ውስጥ በደፈጣ ካስቆሙ በኋላ ነው ወታደሮቹን አውጥተው የረሸኗቸው። ሌሎች 17 ወታደሮች በተኩስ ልውውጥ መቁሰላቸውን፣ ነገር ግን በሕይወት መትረፋቸውንና ለጊዜው ያሉበትን እንደማያውቁ የአካባቢው ባለሥልጣናት ለሮይተርስ የዜና ወኪል ተናግረዋል። በሌላ በኩል ደግሞ ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ከትናንት በስቲያ ባወጣው መግለጫ በአንድ የየመን ገበያ ላይ ከሁለት ሳምንታት በፊት በሳውዲ መራሹ ጥምር ኃይል የአየር ድብደባ የተጣለውና ቢያንስ 100 ሰው የገደለው ቦምብ አሜሪካ ሰራሽ መሆኑን አመልክቷል። በወቅቱ ባህሬን ይገኙ የነበሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚባለው ጉዳትና መሳሪያ ላይ የተጨበጠ ማስረጃ እንደሌላቸው ገልጸው መግለጫ ከመስጠት ተቆጥበዋል። የሳውዲ አረቢያ ባለሥልጣናት በሰጡት መግለጫ ከተገደሉት የሚበዙት የሁቲ አማጽያን ታጣቂዎች መሆናቸውን ቢናገሩም ሂዩማን ራይትስ ዋች ግን በሲቪሎች ላይ የደረሰው ጉዳት እጅግ ከፍተኛ መሆኑን አመልክቷል። ቡድኑ እንዲህ አይነቱን ጥቃት በግድ የለሽነት የሚፈጸም ሆን ተብሎ የጦር ወንጀል ነው ብሎታል። ቤልጅግ ዋና ከተማ ብራስልስ ላይ ባለፈው ወር ከተጣለውና 32 ሰዎች ከተገደሉበት አደጋ የሽብር አደጋ ጋር በተያያዘ የቤልጅግ ሕግ አስፈጻሚዎች ሌሎች 3 ሰዎችን ዛሬ ፍርድ ቤት ማቅረባቸውን አስታውቀዋል። አውስትራሊያ የአዶልፍ ሂትለር መኖሪያ የነበረውን ቤት ከያዙት ሰዎች ላይ ለመቆጣጠር ወይም ለመያዝ መወሰኗን አስታወቀች። ቤቱን ተቆጣጥራ የምትይዘው ኒዮናዚ የሚባሉ ዘመነኞቹ ናዚስቶች ቤተ መቅደስ አድርገው እንዳይጠቀሙበት ለመከላከል መሆኑ ታውቋል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 1 2008 ዓመተ ምህረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደ ሆነው ዝግጅት እንሸጋገር። ተመጣጣኝ የምርጫ ሥርዓት መዘርጋት ብቻውን ዲሞክራሲን አያጠናክርም ሲሉ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ተናግረዋል። ዶክተር አስናቀ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ዲሞክራሲ የብዙ ክንዋኔዎች መስተጋብር ውጤት ነው ብለዋል። በየምርጫ ክልሉ አንደኛ ሆኖ ያሸነፈ ፓርቲ ብቻ ፓርላማ የሚገባበት የኢትዮጵያ የአብላጫ ድምፅ ሥርዓት በተመጣጣኝ ውክልና ሥርዓት መተካት እንዳለበት አንዳንድ ተቃዋሚ ፓርቲዎች ያምናሉ። በጉዳዩ ላይ ውይይት እንዲደረግም የጠቅላይ ሚኒስትር ኃይለማርያም ደሳለኝን ይሁንታ አግኝተናል ሲሉ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተናግረዋል። ይህንን መነሻ በማድረግ ነበር ዘጋቢያችን እስክንድር ፍሬው ዶክተር አስናቀ ከፈለን ያነጋገረው።
የኢትዮጵያ ፓርላማ መቀመጫዎች የሚያዙት ከ547 የምርጫ ክልሎች አንደኛ ሆነው ባጠናቀቁ 547 እጩዎች ነው። አገሪቱ የምትከተለው የአብላጫ ድምፅ ስርዓት የዚህ መነሻ ነው። ሁለተኛና ሶስተኛ የወጡ ፓርቲዎች ያገኙት ድምፅ ተደምሮ አንደኛ ከወጣው ቢበልጥ እንኳን ውጤቱ ጥቅም የለውም። በአቋምና በአሰላለፍ የተበታተኑ ተቃዋሚ ፓርቲዎች ባሉበት ሁኔታ ደግሞ የዚህ ህግ ተጠቃሚ ገዢው ፓርቲ እንደሆነ የሚጠቁሙ ተቺዎች አሉ። ገዢው ፓርቲ አለው የሚሉትን ሀብትና የፈረጠመ ጡንቻ በመጥቀስም ውድድሮች ፍትሐዊ ሊሆኑ እንደማይችሉ ይጠቅሳሉ። ይህ ደግሞ በኢትዮጵያ ያሉ የተለያዩ የፖለቲካ አመለካከቶች፣ በርካታ ብሔር ብሔረሰቦችና ሌሎች ልዩነቶች በፓርላማው እንዲወከሉ እንደማያስችል አንዳንድ ፓርቲዎች ያምናሉ። እናም አሁን ባለው የአብላጫ የምርጫ ስርዓት ምትክ ተመጣጣኝ የውክልና ስርዓት መዘርጋት እንዳለበት ይጠይቃሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ባደረጉት ውይይት ጉዳዩ ተነስቶ እንደነበር የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለቪኦኤ ተናግረዋል። ዶክተር ጫኔ እንዳሉት ጠቅላይ ሚኒስትሩም የተመጣጣኝ የውክልና ስርዓትን በተመለከተ ቢያንስ ውይይት ሊደረግ እንደሚችል አዎንታዊ ምላሽ ሰጥተዋል።
በእርሳቸው በኩል በተጠና መንገድ ምሁራን በተሳተፉበት የፖለቲካ ፓርቲዎችም ጥናት አድርገው ይዘው ቀርበው መድረክ ተፈጥሮለት በዛ መድረክ ላይ ውይይቱ ዳብሮ ለተወካዮች ምክር ቤት ቀርቦ በተወካዮች ምክር ቤት በኩል የሚጸድቅበትን መንገድ ማመቻቸት ይቻላል የሚል ተስፋ ሰጠውናል።
ተመጣጣኝ ውክልና የሚለውን ጥያቄያችሁን በተመለከተ ነው።
ሁሉንም አጠቃላይ አዋጅ ችግሮችንም አጠቃላይ አዋጁን
ተመጣጣኝ ውክልናንም ይጨምራል፣
እሱንንም ይጨምራል። ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈው ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግን በዚህ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው።
እዚህ ላይ ግን የጊዜ ሰሌዳ ወጥቷል ለምሳሌ ይሄ ወይስ ድፍን ያለ ቃለ መግባት ነው? በነዚህ ቀጣዮች ወራት ወይ በቀጥሉት ጥቂት አመታት እንዴት አይነት ነገሮች አሉ ወይስ
ኃላፊነቱን እንግዲህ ለጋራ ምክር ቤቱ ሰጠው ነው የሄዱት? በዚህ ጉዳይ ላይ የጋራ ምክር ቤት አባላት ጠንክረው መስራት ይጠበቅባቸዋል፣ ግፊትም ያስፈልጋል እንጂ በመንግስት ደረጃ በዚህ ደረጃ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ነገር ግን የጋራ ምክር ቤት አባላት በዚህ ጉዳይ ላይ ጠንክረው መስራት እንዳለባቸው፣ ለአሰራሩም እያንዳንዳቸው ኃላፊነት መውሰድ እንዳለባቸው፣ የራሳቸውንም ችግር መርምረው ጠንከር ብለው መቅረብ ቢችሉ በጋራ ምክር ቤቱ በኩል ተሳትፏቸው የጎለበተ ከሆነ በኢህአዴግም በኩል ይሄንን ተሳትፎ በስፋት ማስኬድ እንደሚቻል እና ይሄ ከመጣ አጠቃላይ ሂደቱን አጠር ባለ ጊዜ ውስጥ መገምገም የሚያስችል መድረክ እንደሚኖር ነው ገለጹልን።
ለመሆኑ የአብላጫ የምርጫ ስርዓትና የተመጣጣኝ ውክልና የምርጫ ስርዓት ከኢትዮጵያ ተጨባጭ ሁኔታ አንጻር እንዴት ይታያሉ? በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ ያብራራሉ። የሁለቱን የምርጫ ስርዓቶች ምንነት በመግለጽ ምን ይጀምሩት?
በመጀመሪያ እነዚህ አሁን ያነሳቸው ጉዳዮች የምርጫ ስርዓት ነው ምንላቸው። ምንድነው የምርጫ ስርዓት? ዜጎች ድምጽ ከሰጡ በኋላ ይሄ ድምጽ እንዴት ወደ ፓርላማ ምክር ቤት ውስጥ ባሉ መቀመጫዎች ወይም ወደ ስልጣን ይሸጋገራል ነው። ሁለት አይነቶች ናቸው በዓለም ላይ በአብዛኛው የሚተገበሩት። አንደኛው የአብላጫ ድምጽ። አብላጫ ድምጽ ያገኘ አንዳንድ ጊዜ ደግሞ ማጆሪቲ ወይም ደግሞ ከ50% በላይ ድምጽ ያገኘ ፓርቲ በአንድ የምርጫ ወረዳ ውስጥ የሚያሸንፍበት ነው። ሌላኛው ደግሞ የተመጣጠነ ውክልና፣ ፓርቲዎቹ የተመጣጠነ ባገኙት ድምጽ መሰረት በመቶኛ በሚያገኙት ድምጽ ተሰልቶ መቀመጫዎችን የሚከፋፈሉበት ነው። ይሄ ነው የሁለተኛው። ምንድነው የሚያደርገው? መራጮች በሚሰጡት በመቶኛ ይሰላና በዛ መሰረት መቀመጫዎችን ያገኛል። ሁለት አይነት አካሄድ አለ። አንዳንድ ጊዜ የፓርቲ የእጩዎች ሊስት ይወጣል። በእጩዎቹ ሊስት መሰረት የህዝቡ ድምጽ ታይቶ በዛ መሰረት ክፍፍሉ ይደረጋል። ይሄ እንግዲህ ጥቅሙ ምንድን ነው?
ወደ ጥቅሙ ከመግባት በፊት ግን አሁን ለምሳሌ አሁን የአብላጫ የምርጫ ስርዓት ያሉት ዊነር ቴክስ ኦል የሚባለው ያሸነፈ ሰው ሁሉንም ጠቅልሎ ይወስዳል የሚባለው አይነት ነው። ሁለተኛ የወጡት ምንም አያገኙም አይነት ነው።
በትክክል በእንግሊዝኛው ምን ይባላል? ፈርስት ፓስ ዘ ፖስት ወይም ደግሞ ዊነር ቴክስ ኦል የሚባለው ነው። ለምሳሌ በፐርሰንቴጅ ብናየው በአንድ የምርጫ ወረዳ ውስጥ ሶስት ፓርቲዎች ቢወዳደሩ አንዱ ፓርቲ 33% ቢያገኝ፣ አንዱ ፓርቲ 35% ቢያገኝ፣ አንዱ ፓርቲ 32 ቢያገኝ፣ በአብላጫ የምርጫ ስርዓት መሰረት 35 ድምፅ ያገኘው ስልጣን ላይ ይወጣል። 65% ድምፁ ይባክናል ማለት ነው። የአብላጫ የምርጫ ስርዓት የምንለው ይሄ ነው። አንዳንድ ሀገሮች ግን ይሄን አሻሽለው አብዛኛውን ድምፅ የማግኘት ዝም ብሎ በአብላጫ ብቻ ሳይሆን ከ50% በላይ በአንድ የምርጫ ወረዳ ውስጥ ድምፅ ከጣሉ ዜጎች መካከል ያንን ያገኘው ወደ ፓርላማ የሚገባበትን ስርዓት የሚነድፈዋሉ። በእኛ ህገ መንግስትና በብዙ ሀገሮች ግን የተለመደው አሜሪካንም እንግሊዝን በብዙ ሀገራት ግን እየተተከበረ ያለው የአብላጫ የምርጫ ስርዓት አብዛኛውን ሳይሆን አብላጫውን ድምፅ ያገኘው ፓርቲ መቀመጫውን ወይም እጩ መቀመጫውን የሚወስድበት የምርጫ ስርዓት ነው ያለው።
አሁን እንግዲህ በኢትዮጵያ ውስጥ በህገ መንግስቱ መሰረት እርስዎም እንዳሉት የአብላጫ ድምጽ የምርጫ ስርዓት እየተተገበረ ነው ያለው። 547 የምርጫ ክልሎች አሉ በአገሪቱ ውስጥ። ከ547 የምርጫ ክልሎች ቅድም ባስቀመጠው ስሙም እንዳሉት አራት ፓርቲ ቢወዳደር በአንድ የምርጫ ክልል ለምሳሌ አንደኛ የወጣው የተሻለ ድምጽ ያገኘው ፓርቲ የሌሎቹ ከግምት ሳይገባ የእሱ እጩ ብቻ ፓርላማ የሚገባበት ሁኔታ ነው ያለው። እስካሁን ባለው ግን የተመጣጣኝ ውክልና ስርዓት ይተግበር ቢባል ኢትዮጵያ ውስጥ ይሄ ሙሉ በሙሉ ይቀየራል ነው ማለት ነው? እንዴት ነው የሚሆነው?
አስቸጋሪ ጥያቄ ነው። የተመጣጠነ ውክልና የምርጫ ስርዓት ቢተገበር ውጤቱ የተለያየ ነው የሚሆነው ያለውን ለምሳሌ የእንግሊዝ ፓርላማ አወቃቀር ላይ ብዙ ውይይቶች አሉ ያለው የዚህ የአብላጫው የምርጫ ስርዓት በእንግሊዝ ሀገር ውስጥ የፓርቲዎችን አዳክመዋል፣ የተወሰኑ ፓርቲዎች ብቻ እንዲያይሉ ሆኗል በሚል የተለያዩ ጥናቶች ተደርጎ አሁን ባለው ፓርላማ እንኳን ቢሆን የዚህ የተመጣጠነ የምርጫ ውክልና ቢወስዱ ፓርላማ ውስጥ ያለው ስብጥር የተለየ ሊሆን ይችላል የሚል በቁጥር ደረጃ የተደገፉ ጥናቶችን ማየት ያለውኝ ልዩነት ሊያመጣ ይችል ይሆናል። በመሰረቱ ግን የእነዚህ አይነት ሁለቱ የምርጫ ስርዓቶች የተለያየ በጎም የተለያየ ጉዳትም ያላቸው መሆኑ ማጤን እንዲሁ ዝም ብሎ የምርጫ ስርዓትን በመቀየር ችግሮች ይለወጣሉ ይስተካከላሉ ማለት ይቻላል? አስቸጋሪ ይመስለኛል ለዛ ማለት።
ጥሩ ወደ ነጥቡ መጥተውልኛል። ቀደም ሊያነሱት የነበረው ጥቅሙና ጉዳቱ ሁለቱም እንግዲህ የራሳቸው አዎንታዊና አሉታዊ ጎኖች ኖሯቸዋል። ጥቅምና ጉዳት ከምንለው አዎንታዊና አሉታዊ ገጽታዎቻቸው ምንድናቸው እነዚህ ሁለት የምርጫ ስርዓቶች?
እንግዲህ ይሄ የመጀመሪያው አብላጫ የምንለው የምርጫ ስርዓት ከፍተኛ የሆነ ጥቅም አለው ተብሎ የሚታመነው ወይም ደግሞ በዓለም ላይ እንግዲህ በታሪክም ቀድሞ የመጣው እሱ ነው፣ ያ የምርጫ ስርዓት ነው። ዋና ጥቅሙ ምንድን ነው? የመንግስትን በመንግስት አሰራር ውስጥ በስልጣን ላይ መረጋጋትን ያሰፍናል ነው። አንድ ፓርቲ አብላጫውን ድምፅ አግኝቶ ስልጣን ከያዘ ያለውን ፕሮግራሙን የማስፈጸም የመንግስት ስርዓት የተቀላጠፈ መሆን ጉዳይን ስለሚያመጣ የፖለቲካ ስርዓት
ውሳኔዎች ይቀላጠፋሉ።
ፖለቲካ ስርዓቱን ያረጋጋል፣ ውሳኔዎች ይቀላጠፋሉ፣ ፖሊሲዎች በቀላሉ አንድ ጊዜ የህዝብን ታማኝነት ያገኘው ፓርቲ ፖሊሲዎቹን ይነድፋል። በተሰጠው ጊዜ ውስጥ እነዛን ለመተግበር ጥረት ያደርጋል፣ የተረጋጋ መንግስት ያመጣል ማለት ነው። በሌላ በኩል ጉዳቱ ምንድን ነው? ቅድም እንዳልነው የህዝብ ድምፅ የሚባክንበት የተለያዩ ትንሽ ፓርቲዎች በተለይ ደግሞ አናሳ የሆነ የፖለቲካ አስተሳሰብ ወይም ደግሞ በቁጥር አናሳ የሆኑ ወገኖች የሚሳተፉበትን እድል የማጥበብ ሁኔታ በማምጣቱ ብዙ ጊዜ እንግዲህ አሁን ባለው በፖለቲካል ሳይንስ ውይይት የዲሞክራሲ እጥረት አለበት የሚባል ግንዛቤ በመኖሩ በብዙ ሀገሮች ለምሳሌ እንግሊዝን ጨምሮ ሌሎች ብዙ ሀገሮች ውስጥ ከዚህ የምርጫ ስርዓት እንዴት ልናሻሽል እንችላለን የሚል ብዙ ጥናቶችና ውይይቶች እየተካሄዱ ነው። ለምሳሌ በእንግሊዝ ሀገር ላይ አንድ ያየሁት ጥናት የሚያሳየው ከወግ አጥባቂው ፓርቲ ውጭ ያሉት ሌሎች ፓርቲዎች ሁሉ አዲስ የምርጫ ስርዓት ማዘጋጀት ይገባናል የሚል እምነት አላቸው። አፍሪካ ውስጥ ደግሞ የተመጣጠነ የምንለውንም የምርጫ ስርዓት የያዙ አንዳንድ ሀገሮች አሉ። ያ በመሆኑ ዛሬ ዲሞክራሲያዊ ናቸው እነሱ ሀገሮች ማለትም አንችልም።
ደቡብ አፍሪካ አይነቶች ለምሳሌ
ደቡብ አፍሪካ ሌሎችም አሉ። የተመጣጠነ ስርዓት ብቻ በመሆኑ አንድ ሀገር በዲሞክራሲ እንደመጠቀ የተረጋጋ ይሆናል ማለትም አይቻልም። የተመጣጠነ የምርጫ ስርዓት ቅድም እንዳልኩ የዜጎች ድምፅ እንዳይባክን ያደርጋል። በተለይ ደግሞ የተለያየ አስተሳሰብና የተለያየ አይነት ማይኖሪቲ ወይም ደግሞ አነስ ያለ የፖለቲካ ድጋፍ ያላቸው ወይም በቁጥር ማነስ ያሉ ማህበረሰቦች ባሉባቸው ሀገሮች ውስጥ የፖለቲካና ውክልናን በማዛመድ ዲሞክራሲን የሚያጠናክርበት ጉዳይ ስለሚሆን ተወዳጅነትና ተመራጭነት አለው። ብዙ አውሮፓ ሀገሮች የዚህ የተመጣጠነ የምርጫ ስርዓት ይጠቀማሉ። ለምሳሌ በቅርቡ እንኳን ቤልጅየም የዚህ የማይኖሪቲ በሁለት ትልልቅ የፖለቲካ በሁለቱ ህዝቦቿ መካከል ባለው ግጭት ምክንያት
የፈረንሳይኛና የደች ተናጋሪ በሆኑ
ተናጋሪዎች የፖለቲካ ስርዓታቸውን በሚያሻሽሉ ጊዜ አንዱ ያደረጉት ነገር ምንድነው? የተመጣጠነ የምርጫ ውክልና መዘርጋት፣ ፌዴራላዊ መንግስት ማቋቋም ነው ያደረጉት። ያ በተወሰነ መልኩ የፖለቲካ ውጥረቱን አርግቧል፣ የተወሰነ ጊዜ ሰጥቷቸዋል። በሌላ በኩል ደግሞ የዚህ የተመጣጠነ የምርጫ ውክልና ያለው ችግር ምንድን ነው? የተረጋጋ መንግስት ላይ መሰረት ይችላል፣ ፖሊሲዎች ውጤታማ በሆነ መልኩ ላይቀጥሉ ወይም ደግሞ ላይተገበሩ ይችላሉ። ለምሳሌ የቤልጅየምን ብንመለከት ከምርጫ በኋላ 2-3 ወር መንግስት ላይ መሰረት የሚቆይበት ሁኔታ ነው ያለው። በተለይ ደግሞ አዳጊ ለሆኑ ሀገሮች እንደ ኢትዮጵያ ላሉ እኔ የሚመስለኝ ምንድን ነው የዚህ መንግስትና መስተዳድር የሚለው ልዩነት እጅግም ጎልቶ ጠንክሮ ባልወጣባቸው መስተዳድሩና መንግስት በጣም ለመለየትም በሚያስቸግርባቸው ሁኔታዎች
መስተዳድሩና መንግስቱ ሲሉ
በእንግሊዝኛው በጣም የተሻለ ይሆናል። ስቴት ኤንድ ገቨርንመንት የምንለው ነው። በአማርኛ ትንሽ አስቸጋሪ ነው። ለምሳሌ የአሜሪካ መንግስት ስንል ከፕሬዚደንቱ ወይም አሁን በስልጣን ላይ ካለው ከፓርቲዎቹ በላይ የሆነ ተቋሞቹንም ቢሮክራሲውንም ህገ መንግስቱ በአጠቃላይ እነዚህ የመንግስታዊ መዋቅሮችን የሚያካትት መንግስት ይሄዳል ይመጣል ማስተዳደር ይሄዳል ይመጣል። መንግስትን ቋሚ የሆነ ስቴት የምንለው ጠንካራ የሆነ ኢንስቲትዩሽን በብዙ አዳጊ ሀገሮች ውስጥ ያን ያህል ያልተመሰረተ በመሆኑ እንደዚህ አይነት የምርጫ ስርዓት ቢከተሉ መስተዳድሩ እንቅፋት ቢፈጥረው መቋቋም ለምሳሌ ቤልጅየም ውስጥ ቅድም እንዳልኩት 3-4 ወር መንግስት ሳይመሰረት የሚቆይበት ሁኔታ ነው ያለው። ዛሬ እንደዚህ አይነት ሁኔታዎች በአፍሪካ ውስጥ ቢከሰቱ የፖለቲካ መረጋጋት ላይ ምን አይነት ችግር ነው የሚያመጣው? ብዙ የጸጥታ ስጋቶች ባሉባቸው አካባቢዎች እንደዚህ አይነት የምርጫ ስርዓት ተፈላጊውን ጉዳይ ያመጣሉ? የተረጋጋ መንግስት ይመሰረታሉ? ከሁለተኛው ዓለም ጦርነት በኋላ ጣሊያን እንደዚህ አይነት የምርጫ ስርዓት ነው የምትከተለው? ጣሊያን ውስጥ በርካታ መንግስታት ሄደዋል መጥተዋል። ያ ኢኮኖሚው ላይ የፖለቲካ እድገት ላይ ያስከተለው የራሱ ተጽዕኖ ያለው መሆኑ የታወቀ ነው። ስለዚህ አንዱ የምርጫ ስርዓት የራሱ የሆነ ጠቀሜታ አለው፣ ሌላው የምርጫ ስርዓት የራሱ የሆነ ጉዳት አለው። አንዳንድ ሀገሮች እንዲያውም ሁለቱን ለማመጣጠን ከሁለቱም በመውሰድ የተደባለቀ አይነት የምርጫ ስርዓትም እየዘረጉ ሀገሮች አሉ። እንደ ጀርመንን የመሳሰሉ የተወሰነውን በፓርላማ ውስጥ ያለውን ምርጫ በተመጣጠነ ውክልና፣ ሌላውን ደግሞ በአብላጫ ውክልና አድርገው የሚንቀሳቀሱ ሀገሮችም አሉ።
እንግዲህ ምንድነው ተመጣጣኝ ውክልና ላይ እርስዎ ያነሷቸው አሉታዊ ጎኖች የሚመነጩት ፓርላማ ውስጥ ብዙ አይነት ፓርቲዎች ስለሚኖሩ መንግስት ለመመስረትም ምናልባት መቀናጀት ስለሚያስፈልጋቸው ውሳኔዎች ቶሎ ቶሎ ላይ ወሰኑ ይችላሉ፣ መረጋጋት ላይ ኖር ይችላል። ተቋማት ባልተጠናከሩበት ሁኔታ ደግሞ ይሄ በተለይ አፍሪካ ውስጥ ላይ አስኬድ ይችላል የሚል ስጋትን ነው ያንጸባረቁት። ነገር ግን እርስዎም እንዳሉት ቀደም ሲል በተመጣጣኝ ውክልና ስርዓት ውስጥ ደግሞ ሁሉንም መወከል ይቻላል። እንደ ኢትዮጵያ ባለ ሀገር ለምሳሌ በርካታ ብሔር ብሔረሰቦች፣ ቋንቋዎች፣ የተለያዩ ሃይማኖቶች፣ እምነቶች ባሉበት ሀገር ውስጥ ሁሉም ሊወከሉ የሚችሉበት የተለያዩ የፖለቲካ አመለካከቶች የሚጨምር ባሉበት ሀገር፣ ሌላው ቀርቶ በህገ መንግስቱ ላይ እንኳን አንድ የጋራ መግባባት አለ በማይባልበት ሀገር ውስጥ በተለይ በፖለቲካ ኃይሎቹ መካከል ለማለት ነው፣ እንዲህ አይነት ውክልና ሞር ዲሞክራሲ የበለጠ ዲሞክራሲያዊ አይሆንም ወይ ሲሉ የሚጠይቁም አሉ።
ይሄ በእውነት ለመናገር የምርጫ ስርዓት ብቻ የፖለቲካ ስርዓቱን ያሻሽላል? አንድ የምርጫ ስርዓት የተመጣጠነ የምርጫ ስርዓት በመዘርጋታችን የዲሞክራሲያዊ ስርዓቱ የተለየ ይሆናል የሚለው ትንሽ አስቸጋሪ አነጋገር ይመስለኛል። ለምሳሌ ሩሲያ አሁን በአሁኑ ወቅት ሩሲያ የምትከተለው የምርጫ ስርዓት የዚህ የተመጣጠነንም የሚያካትት ነው። ያ በመሆኑ ዛሬ የሩሲያ ዲሞክራሲ ተጠናክሯል፣ የተሻለ ሁኔታ አለ ለማለት ትንሽ አስቸጋሪ የሚሆን ይመስለኛል።
ግን ሩሲያ ፕሬዚዳንታዊ መንግስት ስርዓት ያላት ሀገር ነች።
በፓርላማ ውስጥ ግን የምርጫ ስርዓታቸው ይህንን በተወሰነ መልኩ የሚከተሉበት ሁኔታ ነው ያለው። በሌላ በኩል የኢትዮጵያን ህገ መንግስት ስንመለከት እንደተባለው በህገ መንግስቱ የአብላጫ የምርጫ ስርዓት ነው የምንከተለው። የተወሰኑ መቀመጫዎች ወደ 20 የሚሆኑ መቀመጫዎች አናሳ ለሆኑ የህብረተሰብ ክፍሎች ይተዋሉ የሚል ድንጋጌ በህገ መንግስት ውስጥ አለ። ያ ዝርዝሩ ህጉ ይወጣል ይወሰናል የሚል ነገር ነው በህገ መንግስቱ ያለው። ያ ነገር እንዴት እንደተተረጎመ ይወጣል መሰለኝ እስከማውቀው ድረስ። እና የምርጫ ስርዓት የዲሞክራሲ ስርዓቱን የሚያጠናክረው ከምርጫ ስርዓት ባለፈ ፖለቲካ ፓርቲዎች እንዴት ነው የሚንቀሳቀሱት፣ ራሳቸው አደረጃጀታቸው እንዴት ነው፣ በመንግስትስ በስልጣን ላይ ያለው ፓርቲ የፖለቲካ ምህዳሩ ምን ያህል ነው፣ የሲቪል ሶሳይቲ፣ የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር የተለየ ሁኔታ የተለየ የዲሞክራሲ ነው የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል።
ለምሳሌ ኢትዮጵያ ውስጥ አሁን በቅርቡ የተካሄደውን ምርጫ እንውሰድ። ከአንድ ዓመት በፊት በ2007 ዓ.ም አንድ ፓርቲ የኢትዮጵያ ምርጫ ቦርድ በሰጠው ወይ ደግሞ ባሳወቀው ውሳኔ መሰረት አንድ ፓርቲ ሁሉንም 547ቱንም መቀመጫዎች ወይም 502 መቀመጫዎች ሲደመር አጋር ፓርቲዎች አግኝተው ፓርላማ ውስጥ ተቃዋሚዎች ያልገቡበት ሁኔታ ተፈጥሯል እንበልና የኢትዮጵያ የምርጫ ስርዓት የተመጣጣኝ ውክልና ስርዓት ቢሆን ኖሮ እንደዚህ አይነት ሁኔታዎች ሊፈጠሩ የሚችሉበት እድል አለ? ለምሳሌ ሁሉንም አንድ ፓርቲ ሊያሸንፍ የሚችልበት
ይህ ለውጥ ሊያመጣ ይችላል? ቅድም እንዳልኩ ትንሽ ጠለቅ ያለ ጥናት ሊጠይቅ ይችል ይሆናል። አሁን ያለውን የምርጫ ውጤቱን ፓርቲዎቹ በተለያየ ቦታ ላይ ያገኙትን ውጤቶች ደምሮ የዚህ የተመጣጠነ ውክልና ብንከተል ኖሮ ምን ያህል ለውጥ ያመጣል የሚለውንም ማጥናት ይቻላል፣ ሊያመጣ ይችላል። ያ ግን የተወሰነ ለውጥ ሊያመጣ ቢችልም የዲሞክራሲ ወይም የመንግስት እንግዲህ ኢትዮጵያ ውስጥ ዲሞክራሲ አዲስ ስርዓት ነው፣ ገና በሂደት ላይ ያለ ነው። የራሱ ችግር መውጣትና መውረድ የሚያጋጥመው ነው። ይህም በማድረግ ብቻ ዲሞክራሲያዊ ስርዓቱን ኢትዮጵያ ውስጥ ለማጠናከር ይቻላል የሚለው አንድ በጣም ትንሽ በአስተሳሰብ ደረጃ ትንሽ አስቸጋሪ ይመስለኛል። ከሱ ይሄ አንድ ነገር ሊሆን ይችላል፣ ሊጠና ይገባል። የራሱን ጉዳት አለው። እንደ ኢትዮጵያ አይነት ብዙ ብሔር ብሔረሰቦች፣ ሃይማኖቶች ባሉበት አገር ላይ እንደዚህ አይነት የምርጫ ስርዓት ብንዘረጋ መንግስት ለማቋቋም የሚያስቸግር ከሆነ ለምሳሌ ቅድም በቤልጅየም ላይ ያነሳሁት
ሁሉም መቀመጫ ያገኝና ከዛ አንድ ላይ መጥቶ መንግስት መመስረት ላይ ይችሉ ይችላል።
መንግስት መመስረት የማይቻል ቢሆን ቀውስ የሚያመጣ ቢሆን በጸጥታም ላይ በልማትም ላይ ለምሳሌ እነዚህ ሀገራዊ ትልልቅ ፋይዳ አገራዊ ፋይዳ ያላቸው ትልልቅ ፕሮጀክቶች ለማካሄድም የተጠናከረ መንግስት ያስፈልጋል። ይሄንን ዛሬ በወቅቱ ወቅታዊ ችግርኛው አጋጥሞናል ብለን ወደዚህ አይነት የምርጫ ስርዓት ውስጥ መግባት አለብን የሚለው ትንሽ አስቸጋሪ ይመስለኛል። በመሰረቱ ማጥናት
ያሰው ያሉት ለምሳሌ ያለፈው አመት ምርጫ ውጤት
ያለፈው አመት የምርጫ ውጤትን ተመልክቶ አይ ወደዚህ ይሄኛው ነው መፍትሄ የሚለው ትንሽ የሚያስከድ አይመስለኝም። ከዚህ ልክ ምንድነው መደረግ ያለበት? አጠቃላዩን ምን አይነት አካሄድ ለምን እንደዚህ አይነት ችግር ውስጥ ገባን? ከዚህ አይነት ነገር ውስጥ መውጣት የሚገባን ምን በማድረግ ነው? የምርጫ ስርዓቱ የትኛው ሊሻሽል ይችላል? አንዳንዶች ሀገሮች ቅድም እንዳልኩት የተቀላቀለ የሚያደርጉም አሉ። የተለያየውን ከዚህ ከሁለቱንም ወስደው ከሁለቱም ጠንካራ ጎን የሚሉትን ወስደው የምርጫ ስርዓታቸውን ዲሞክራሲያቸውን ለማጠንከር የሚሞክሩበት መንገድ ነው ያለው። ማጥናት የሚጠይቅ ይመስለኛል። ጠለቅ ያለ ውይይት ማድረግ የሚያስፈልገው ሴናሪዎቹን በተለያየ መልኩ ማየት፣ ሌሎች እስከዚህ ከምርጫ ስርዓት ውስጥ ውጭ ያሉ ጉዳዮች ምንድን ናቸው የሚል መመልከት የሚጠይቅ ይመስለኛል።
ዶክተር አስናቀ እንግዲህ ለዚህ ውይይታችን መነሻ የሆነው አሁን በቅርቡ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ከሚባለው ወይም የምርጫ ስነ ምግባር ደንብ የፈረሙ ፓርቲዎች አባል ከሆኑበት ምክር ቤት ጋር ውይይት አድርገው ነበር እና አንዳንድ ፓርቲዎች የተመጣጣኝ ውክልና ስርዓት ኢትዮጵያ ውስጥ ቢተገበር ይሻላል፣ በተለይ ፓርቲዎቹ ውክልና እንዲያገኙ በፓርላማ የሚል ጥያቄ አንስተው ጠቅላይ ሚኒስትሩ ለውይይት በመቅረቡ ችግር እንደሌለባቸው፣ ምሁራንም ሀሳብ ሊያነሱ እንደሚችሉ፣ ኢህአዴግም የራሱን ይዞ እንደሚቀርብ፣ ሌሎቹም እየራሳቸውን ይዘው ቀርበው ውይይት ቢደረግበት ቅሬታ እንደሌላቸው ይሁንታ ሰጥተዋል ብለዋል አንድ የተቃዋሚ ፓርቲ መሪ የኢዴፓው ሊቀመንበር ዶክተር ጫኔ ከበደ ለቪኦኤ ሲናገሩና አሁን እንደ አይነት ውይይት ቢካሄድ ኢትዮጵያ ውስጥ እንደ አይነት ውይይቶች ቢነሱ ምሁራን የተሳተፉበት ለኢትዮጵያ የሚሻለው የትኛው መንገድ ነው በሚል በዋነኛነት የሚያከራክሩ ነጥቦች የትኞቹ ናቸው ይላሉ። ነካክተዋቸዋል ቅድም። በእርግጥ በዋነኛነት በሁለት ወይ በሶስት ቦታ ከፍለው ሀሳቦችን ሊያከራክሩ የሚችሉት
ውይይቱን አልተከታተልኩም በሆነ ለመናገር። ያም ሆኖ መወያየቱ ተገቢ ይመስለኛል። መነሳቱ ችግር ያለው አይመስለኝም። ትልቁ ቅድም እንዳልኩት ግን የምርጫ ስርዓቱ አንዱ ነገር ሊሆን ይችላል። እነዚህ አይነት የምርጫ ስርዓቶች በአውሮፓ ውስጥ በሚወሰዱበት ጊዜ እንደኛ የበዛ ብዙ የተወሳሰበ የዚህ የዳይቨርሲቲ ሁኔታ ያለበትም አይደለም።
ብዝሃነታቸው
ሞር ወደ አይዲዮሎጂካል አይነት ብዝሃነት በዚህ በርዕዮተ ዓለም ልዩነት። እንዳውም አንዳንዶቹ የዚህ የተመጣጠነ የምርጫ ውክልና በሚወስዱ ጊዜ ምንድን ነው የሚያደርጉት? አገሪቱን በሙሉ እንደ አንድ የምርጫ ወረዳ ወስደው ፓርቲዎቹ ሊስታቸውን አዘጋጅተው ተወዳድረው በአገር አቀፍ ደረጃ ባገኙት መቶኛ ወይም ያገኙት የድምጽ መጠን ፓርላማ ውስጥ መቀመጫ የሚከፋፈሉበት ነው። ኢትዮጵያ ውስጥ ግን በምንመለከትበት ጊዜ አንዳንዶቹ ፓርቲዎች በአገር አቀፍ ደረጃ የሚወዳደሩ ናቸው። አንዳንዶቹ ፓርቲዎች በክልል ደረጃ የሚወዳደሩ ናቸው። አንዳንዶቹ ፓርቲዎች እንደውም ከክልልም ወረድ ብሎ በዞንና በወረዳ ደረጃ የተደራጁ በመሆናቸው እንግዲህ ቅድምም ከሀገሪቷ ልዩነቱ ወይም ደግሞ የዳይቨርሲቲው የተወሳሰበ ብዝሃነታችን ከፍ ያለ ከ85 ብሔረሰብ በላይ ያለበት አንዳንዱ ብሔረሰብ በቁጥር በሚሊዮን የሚቆጠር ከ20-30-40 ሚሊዮን የሚሆን አንዳንዱ ደግሞ በጣም አነስተኛ የሆነበት ስለሆነ ትንሽ አስቸጋሪ ይመስለኛል። አውሮፓ ውስጥ የተሞከረ የምርጫ ስርዓት ኢትዮጵያ ውስጥ ብናመጣው እንዲያው በአንድ ጊዜ መፍትሄ ሊሆን ይችላል የሚለው ትንሽ የሚያወዛግብና የሚያወያይ ነው። ግን መወያየቱ ተገቢ ይመስለኛል።
አውሮፓ ውስጥ የተሞከረ ሲሉ ግን አፍሪካ ውስጥም ከደቡብ አፍሪካ ሌላ ደቡብ አፍሪካ ምናልባት በጣም አፍሪካ ውስጥ በንጽጽር ያደጋገር ነው ሊባል ይችላል። ግን በዛ ደረጃ የሌሉ የአፍሪካ ሀገራትም ይጠቀሙበታል።
ደቡብ አፍሪካ ምን እኮ ብንመለከት አሁን ላለፉት ከዚህ ከአፓርታይድ መውደቅ ጀምሮ የአንድ ፓርቲ የበላይነት ያለበት መንግስት ስርዓት ነው ያለው ደቡብ አፍሪካ ውስጥ። ኤኤንሲ እንዲያውም ዶሚነንት ፓርቲ ከሚባሉት የዚህ አውራ ፓርቲ ስርዓትን ያራምዳሉ ከሚባሉት መንግስታት ወይም ፓርቲዎች መካከል አንዱ ነው እና የአንድ ምርጫ ስርዓት በመከተላቸው የተለየ ነገር ያመጣና የስልጣን መጋራት ውስጥ ተቃዋሚዎች የገቡበት ሁኔታ አይደለም ያለው። ተቃዋሚዎቹ በእርግጥ ፓርቲ ፓርላማ ውስጥ አሉ። እኛም ሀገር እኮ አሁን ከዚህ ካለፉት ሁለት ምርጫዎች በፊት በነበረው ሁኔታ ፓርላማ ውስጥ ፖለቲካ ፓርቲዎች እንዲያውም ፖለቲካል ፓርቲዎች የመጀመሪያውን ምርጫ ብዙም አልተሳተፉም። ሁለተኛው ምርጫ ላይ ብዙም ሳይንቀሳቀሱ የተወሰኑ ፖለቲካ ፓርቲዎች ፓርላማ ውስጥ ገብተዋል። ከወዲያኛው ምርጫ ይሄ አወዛጋቢ ነው፣ በ97 ምርጫ ላይ ብዙ ፖለቲካ ፓርቲዎች ብዙ ውክልና አግኝተዋል። እንግዲህ ይሄ የሚያሳየው የምርጫ ስርዓቱ ብቻ አይደለም ችግሩ፣ ከሁለቱም ከገዢው ፓርቲ ከፖለቲካ ፓርቲዎቹ መካከል ያሉ ችግሮች ምንድናቸው? ፖለቲካ መዳሩ እንዴት ነው? የነገር እንዴት ይሻሻላል? ፓርቲዎቹ ክልና እንዴት ሊያድግ ይችላል? የመድብለ ፓርቲ ስርዓቱ እንዴት ሊጠናከር ይችላል? ለሚለውን አብሮ ማየቱ ተገቢ መስለኛል። ለኛው ብቻ አንዱን ነገር ቆንጽሎ ማውጣቱ ያን ያህል የሚያስገድድ አይመስለኝም በእኔም።
ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ትምህርት ክፍል መምህር፣ በጣም አመሰግናለሁ ስለጊዜዎት።
እኔም አመሰግናለሁ ተስፈንደር።
ዶክተር አስናቀ ከፈለንና ባልደረባዬን እስክንድር ፍሬውን አመሰግናለሁኝ። ወደ ተከታይ ዝግጅቶች ከማለፋችን በፊት አንዳንድ አጠራጠር ያሉ ማሳሰቢያዎችን፣ ማስታወቂያዎችን ልንገራችሁ። ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ምርጥ ምርጥ የሆኑ ጣዕመ ዜማዎችን የምትኮመኩሙበት የሙዚቃ ቃና ይከተላል። ለጽዮን ግርማ ላስረክባችሁ።
እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ መራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል።
We've been together for a while now. We're growing stronger every day now. It feels so good and there is no doubt. I will stay with you. Morning brings a sunrise and the flowers bloom in springtime. On my loving you can rely, yeah. And I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds arise, can get old, have the tendency to grow cold. We have something like a miracle, yeah. And I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds arrive, I will stay by your side. I know we'll be alright. I will stay with you. There'll be heartaches and pain, yeah. I will stay, and in the end I know that we'll find love so beautiful and divine. We'll be lovers for a lifetime, yeah, and I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay. I know we'll be all right.
will stay with you. Oh, everything will be fine, yeah. And I'll stay with you through the end of all time. I will stay with you.
John Legend, Stay With Me ሲል ያቀነቀነውን ነበር ያስደመጥኳችሁ። አሜሪካዊው ድምጻዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን 9 ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከትዬም የምጋብዛችሁ እውቋ አሜሪካዊት ድምጻዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልስን ስራ ነው። If I Were a Boy ስትል በ2008 ዓመተ ምህረት ያቀነቀነችው ዜማ ነው። And throw on what I wanted and go. Drink beer with the guys. And chase after girls. I kick it with who I wanted, and I never could confront it for it, 'cause they stick up for me. If I were just a boy, you don't understand,
and you don't understand,
oh, how it feels to love a girl someday, you wish you were a better man, you don't listen to
ቢዮንሴ ኖልስ ኢፍ አይ ወር አ ቦይ አስከትዬ መጋብዛችሁ። እንግሊዛዊው ኤድ ሺረን በ2014 ዓመተ ምህረት የለቀቀውን ፎቶግራፍ የተሰኘ ዜማ ነው።
Loving can hurt. Loving can hurt sometimes. But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. We keep this love in a photograph. We make these memories for ourselves. Where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. Wait for me to come home. Loving can heal. Loving can mend your soul. And it's the only thing that I know, I swear it will get easier. Remember that with every piece of you. And it's the only us when we die. Keep this love in a photograph. We made these memories for ourselves. Where our eyes are never closing, hearts were never broken, time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. And if you hurt me, that's okay, baby. Only words bleed. Inside these pages, you just hold me. I won't ever let you go. Wait for me.
አውሮፓውያን አቆጣጠር በ1991 ዓ.ም ተመረተ የተወለደው የጊታር ተጫዋች ድምጻዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ ማንንም የሚመካበት ሰውና የሚጠጋበት ዘመድ አልነበረው። ከታዋቂው ተዋናይ ድምጻዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምጻዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሺረን ከድምጻዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምጻውያን ግጥም በመስጠት የሚታወቃል። ከኤዲ ወደ ጄኔ አይኮል ሰዳቹ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 The Worst ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። Tell me what you say now. Tell me what you say, come again. If you cannot stay down, then you do not have to pretend like there is no way out. I should have never let you in. You got me face down. And don't take this personal. You're the worst, you know what you've done to me. And although it hurts, I know I just can't keep running away. የጄኔ አይኮ ዘ ወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ እና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲውሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ.ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ.ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። ከኪም ኖባዲ ወደ ሪሃና ስቴ ያልፋለው። ሪሃና በ2012 በሚኪ ኤካ ታጅባ የተጫወተችውን ስቴ የተሰኘውን ዜማ ተጋበዙ። ሪሃና ስቴ።
this, I need this hole gone. But funny, you're the broken one, but I'm the only one who needed saving. 'Cause when you never see the light, it's hard to know which one of us is caving. Not really sure how to feel about it. Something in the way you move makes me feel like I can't live without you. It takes me out the way. I want you to stay.
የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በመርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አደሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ.ም ተመረተ የተወለደችው አደል ሙዚቃን ገና ባፍላነት ድኗ ነበር የጀመረችው። የዚችን እንስት ድምጻዊ ተወዳጅ ዜማ Someone Like You ሰምተን እንመለስ።
That you settled down, that you found a girl and you're married now. I heard that your dreams came true. Guess she gave you things I didn't give to you. Oh, friend, why are you so shy? Ain't like you to hold back or hide from the light. I hate to turn up out of the blue uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind, I'll find someone like you. You know how the time flies. Only yesterday was the time of our lives. We were born and raised in a summer haze, bound by the surprise of our glory days. I hate to turn up out of the blue uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind. Nothing compares, no worries or cares, regrets and mistakes, their memories made. Who would have known how bittersweet this would taste?
ጽዮንን ለድንቅ ግብዣዋ አመሰግናለሁኝ። የማጠቃለያ ዜና ላሰማችሁ። ኢትዮጵያ ካጋጠማት ባለፉት 50 ዓመታት ሁሉ ከደረሱት ድርቆች ሁሉ በከፋው የዘንድሮ ድርቅ ቢያንስ 6 ሚሊዮን ሕፃናት እጅግ ለበረታ የምግብ እጥረት መጋለጣቸውን የሕፃናት አድን ወይም ሴቭ ዘ ችልድረን ዋና ሥራ አስፈጻሚ ኤል ቶርኒንግ ሽሚት ተናግረው ዓለም አቀፉ ማኅበረሰብ የኢትዮጵያን መንግሥት ለመርዳት እንዲረባረብ ጠይቀዋል። ታሊባን ከአፍጋኒስታን መንግሥት ጋር ወደ ሰላም ድርድር ጠረጴዛ እንዲመለስ የዩናይትድ ስቴትስ እና አፍጋኒስታን ጥሪ አቀረቡ። ዛሬ ካቡልን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከባለሥልጣናቱ ጋር በተወያዩበት ወቅት ሁከት እንዲያበቃና የአፍጋን ሕዝብ ለተራዘሙ ዓመታት ከዘለቀበት የጦርነት መከራ እንዲላቀቅ የታሊባን በሰላሙ ሂደት ውስጥ መሳተፍ አስፈላጊ ነው ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ስልጣን እንዲለቁ ተቃዋሚዎች ዛሬ አደባባይ ወጥተው ጠይቀዋል። የጠቅላይ ሚኒስትሩ ቤተሰቦች ሰሞኑን በተጋለጡት ፓናማ ፔፐርስ በሚባለው የገንዘብ ጉዳይ ውስጥ መግባታቸው በመውጣቱ ነው ጠቅላይ ሚኒስትሩ እንዲወርዱ ተቃዋሚዎቹ እየጠየቁ ያሉት። ከዜናው ጋር ቴክኒሻኑ ቻንግ ሻኦጋንግ ነበር አብሮኝ ያመሸው። ዜናው በቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.